که سلولت پروگرامه چن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። አስራ አንደኛውን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ كفل أثر አይናለም እኛ ቤት አንድ ሳምንት ያህል ቆይታለች። በመሃል ጉርድ ፎቶግራፍ ታምጣ ተብዬ ነበር። አንድ ቀን መሸት ሲል በባምቢ ሳድርገን ራኤል ፊልድ ፊት መታጠፊያ ላይ በነበረ አንድ ፎቶግራፍ ቤት ሄደን ተነሳች። ከሁለት ቀን በኋላ ፎቶውን ወደ በላይ አካል አስተላለፈ። አንድ ሳምንት አብራኝ ስትቀመጥ ባብዛኛው የኛን ጋዜጦችና የማርክሲዝምን መጽሐፍት ስታነብ ነው የከረመችው። ቤት በማጽዳትና ወጥ በመስራትም ቤት ውስጥ ስታግዛቸው ነበር። ተነጋግረን የወሰነው ዘዴ ባይሆንም ወደኛ ቤት የሚመጡ ጎረቤቶችና እንግዶች እንዳይለዩት የቤት ሰራተኛ ለመምሰል ሙከራ ታደርግ ነበር። ቀን ቀን የቤት ልብስ ለብሳ ጸጉሯን ቆሸሽ ባለ ሻሽ ለመሸፈን ሙከራ ስታደርግ ትዝ ይለኛል። በሳምንቱ መጨረሻ ይመስለኛል በድንገት ከሌላ ሰው ጋር እንድትገናኝ ከበላይ ኮድ ተሰጠኝ። ምናልባት ከአዲስ አበባ እንድትወጣ ሊሆን ይችላል። አላውቅም፣ አልጠይቅምም፣ የሚነግረኝም የለም። የቀጠረው ኮድ የተዘጋጀው ከምሽቱ 1 ሰዓት ተኩል አካባቢ መርካቶ 7ኛ መታጠፊያ ላይ እንድትገናኝ የሚያስችላት ነበር። 11 ሰዓት አካባቢ እቤት ገባውና ዝግጅት እንድታደርግ ነገርኳት። ገላዋን ታጥባ እህል ቢጤ ቀማመሰች። አባቷ ከክፍለ ሀገር ስለተመለሱ ወደ ቤቷ እንደምወስዳት ነበር ለእናቴ ነገርኳት። በለቅሶ ቀረሽ ስንብት ተቃቅፈው ሲሰነባበቱ ምን ያህል ተዋደው እንደነበር ተረዳው። አደራ ጠይቂን፣ አደራ የኔ ልጅ፣ እመቤቴ ካንቺ ጋር ትሆን። የማሆይና የእናቴ ምርቃት ነበር። በእውነት እመጣለሁ፣ እጠይቃችኋለሁ፣ እግዚአብሔር ይስጥልኝ ብላ ተያይዘን ወጣን። ከምሽቱ 1 ሰዓት ሳይሞላ ነበር ታክሲ ይዘን ወደ መናኸሪያ የተጓዝነው። ስንደርስ ለቀጠሯ 3-4 ደቂቃ ብቻ ነበር የቀራት። አውቶቡስ ተራው ጫፍ ላይ ወርደን አስፋልቱን ተሻግረን ትንሽ እንደሄድ መለያየት ነበረብን። ምክንያቱም የቀጠሯዋ ቦታ ስለደረሰች የምታገኘውን ሰው ማየት የለብኝም። ለመሰነባበትና የያዝኩላትን ፌስታል ለመስጠት ቆም እንዳል ከፊት ለፊታችን አንድ ጠይም ያለ ቀጭንና በጣም ረጅም ሰው አየት አደረገንና አልፎን ሄደ። በዚያው ቅጽበት የጣቢያው ፖሊስ ነው፣ ያውቀኛል፣ ያውቀኛል ብላ ፍጥነቷን ጨምራ ወደፊት አፈተለቀች። ግራ ገብቶኝ ወደ ኋላ ዞሬ ስመለከት እንዳለችውም ሰውየው ቆሞ ያያታል። ተመልሼ ወደ እሷ ስዞር በፍጥነት ስለሄደች ርቃለች። አካባቢው ብዙ ሰው የሚሄድበት ስለነበር ከዓይኔ ከመጥፋቷ በፊት ተከተልኳት። ወደ 7ኛ ከሚወስደው አስፋልት በፊት በስተግራ በነበረ ቀጭን መንገድ በሩጫ ነጎደች። እኔም ተከትያት ከነፍኩ። ብዙም ሳንርቅ ሰውየው ይከተለን እንደሆን ለማወቅ ዞር ስል እየሮጠ ሲመጣ አየሁት። በጣም ረጅም ስለነበር ለመለየት አልተቸገርኩም። አይናለም የማምለጫ ጊዜ እንድታገኝ የሆነ እንቅፋት ለመፍጠር ቆም አልኩ። መቆሜን ሲያይ ወደ እኔ አቅጣጫ በማለም ሽጉጥ ሲያነጣጥር አየሁት። ያስኩትን ፌስታል እንደ ወንጭፍ አሽከርክሬ ወደ እሱ አቅጣጫ ወረወርኩ። እሱ ግን ምንም አልመሰለው። ተኩሶ ለመምታት አልተመቸውም እንጂ ያደርገው ነበር። ይህን ጊዜ ፊቴን አዙሬ ሩጫዬን ቀጠልኩ። በርካታ እግረኞች ቢኖሩም የምሮጠው አይናለም በሮጠችበት አቅጣጫ ነበር። ግን ከዓይኔ ተሰውራለች። ብዙ ሳልሄድ ሌላ መስቀለኛ መንገድ አገኘው። ወዴት እንደሄደች መለየት አልቻልኩም። እግሬ በወሰደኝ በአንደኛው አቅጣጫ ታጠፍኩ፣ የለችም። ጥቂት ከሮጥኩ በኋላ ሌላ ኩርባ አግኝቼ በዓይኔ እየፈለግኳት በዚያው አቅጣጫ ነጎድኩ። መንገደኞች ሌባ ሳልመስላቸው አልቀረም። ሁሉም ሰው መንገድ ስለሚለቅልኝ ሩጫዬ አልተገታም። የተወሰነ ደቂቃ ያህል ከሮጥኩ በኋላ በተለያየ መንገድ እንደሄድን ሲገባኝ ረጋብዬ አካባቢዬን ቃኘው። አንድ የሴትኛ ዳሪ ቤት ሳይ ዘው ብዬ ገባው። ለስላሳ ጠይቃት የለም አለችኝ። ካቲካላ ብቻ ነው ያለው ስላለችኝ እሱን ሰጣኝ። ተመልሳ ቁጭ እንኳ ሳትል ሳልጠጣላት ከፍዬ ወጣው። ምን እያደረግኩ እንደሆነ አልገባኝም። ድንጋጤ፣ ንዴት፣ ሽንፈትና እልህ ጉሮሮዬን አንቆታል። በደመጣሁበት አቅጣጫ በፍጥነት ተመለስኩ። መንገዱ ብሄድ ብሄድ አላልቅ ስላለኝ ብዙ መሮጤን አወቅኩ። በመጨረሻ ኢላማውን የሳተውን ፌስታል የወረወርኩበት ቦታ ደረስኩ። ካልተሳሳት ፌስታል ውስጥ ሱሪ፣ ሹራብ፣ ፋዝሊንና ማበጠሪያ ነበረበት። አካባቢውን ስቃኝ ላስቲኩም ሆነ አንድም ዕቃ አልነበረም። እንደገና አይናለም ሄዳበታለች ብዬ የገመትኩትን የቀኝ መታጠፊያ አቅጣጫ ተከትዬ ሄድኩ። እግሬ የመራኝን ኩርባ እያያዝኩ ፍለጋዬን ቀጠል። የአይናለምንም ሆነ የፖሊሱን ዱካ ማግኘት አልቻልኩም። በስማ መጨረሻ እንዴት ሆነ? አእምሮዬ ማሰብ ያቆመ መሰለኝ። ሰውነቴ ይንቀጠቀጣል። ምላሴን እስኪያመኝ ድረስ አፌ ተጣብቋል። በመጨረሻ ፖሊሱ ያገኘን ቦታ ደረስኩ። ለምን እንደሆነ አላውቅም ወደ መጣሁበት የተመለስኩት። እንደገና ተመልሼ ወደ ሰባተኛ የሚወስደውን መንገድ ተከትዬ ወደ ታች ወረድኩ። ከምሽቱ 2 ሰዓት በኋላ ሁሉ እዚያው አካባቢ ወዲያ ወዲህ ስል ቆየው። ዞሮብኛል መሰል። በመጨረሻ ተስፋ ቆረጥኩ። በጣም ቀስ እያልኩ መርካቶን ለቅቄ ወደ ተክለ ሃይማኖት አቅጣጫ ተጓዝኩ። በጥቁር አንበሳ ሆስፒታል ቁልቁል ወርጄ ወደ መስቀል አደባባይ አቀናው። ፍጹም ደንዝዣለሁ። አእምሮዬ ምንም ነገር አያስብም። እግሮቼ የሚራመዱት እኔ እንደፈለግኩት ሳይሆን እነሱ እንደተመቻቸው ነበር። አስፋልት ሳቋርጥ መኪና መኖር አለመኖሩን ለማረጋገጥ ግራ ቀኝ ማየቴ ትዝ አይለኝም። እቤት ስደርስ ሁሉም ተኝተዋል። የተቀመጠልኝን ራቴን ሳልበላ በመከራ ጫማዬን ብቻ አውልቄ ከነ ልብሴ በደረቴ ተኛው። እኩለ ሌሊት ካለፈ በኋላ ቀስ በቀስ አእምሮዬ መስራት ጀመረ። ነገን አፈቀችኝ። ቀጥሎም ነገን ጠላሁት። አይናለም አምልጣ ይሆን? ይዟት ይሆን? በዚህ ሰዓት የት ትሆን? ከተያዘች ምን ልል ነው? ጭንቅላቴ በራሴ ጥያቄ ሊፈነዳ ደረሰ። አካሌ ደክሟል። ያን ቀን ሙሉ ቀን በእግሬ ብዙ ቦታ ሄጃለሁ። ከአይናለም ጋር ከተለያየን በኋላ ከአውቶቡስ ተራ እስከ ሰፈሬ ድረስ በእግሬ ነው የመጣሁት። በዚህ ሁሉ ድካም እንቅልፍ ሊወስደኝ አልቻለም። ንጋት ላይ ተነስቼ በቧንቧ ስር ጸጉሬን ታጠብኩ። እስከ 12 ሰዓት ተኩል ድረስ ውጪ ቁጭ ብዬ ሲጋራዬን ሳጨስ ቆየው። በጠዋት ጫማዬን አድርጌ እስጢፋኖስ ቤተክርስቲያን ሄድኩ። ጀርባዬን ለቤተክርስቲያኑ በመስጠት አብዮት አደባባይን እየተመለከትኩ እስከ 2 ሰዓት ድረስ ቆየው። ረሃብ ስለተሰማኝ ሻይ ቤት ሄጄ አንድ ፓስቴና ሻይ ቀምሼ ወደ ቀጠሮዬ ሄድኩ። የነበሩኝን 2 ቀጠሮዎች እንደ ነገሩ ጨርሻለሁ። ጸሐፊን ሳገኘው የሁኔታዬ መለዋወጥ አስደንግጦት ምን እንደሆንኩ ጠየቀኝ። የሆነውን ሁሉ በዝርዝር ነገርኩት። ለእሷ ጉዳይ ኮድ የተቀባበልነውን ልጅ የማገኘው ከአንድ ቀን በኋላ ስለሆነ መያዝ አለመያዟን እንዴት ማረጋገጥ እንደሚቻል ጠየቅኩት። 2ኛ ፖሊስ ጣቢያ አካባቢ ማጣራት በቀላሉ እንደሚቻል ነግሮኝ ከሰዓት በኋላ ቀጠሮ ይዘን ተለያየን። ረሃብና ድካም ቢሰማኝም ወደ ቤቴ አልሄድኩም። ምሳዬን ሳልበላ ከቡና ቤት እየዞርኩ ቡና ስጠጣ ዋልኩ። ከሰዓት ረፋዱ ላይ ቁርጤን አወቅኩት። አይናደም ተይዛለች። ሁለተኛ ፖሊስ ጣቢያ ፖሊሶች ፍሽታ ላይ እንደነበሩ ገና ከጠዋቱ ጻፌ ከመጣራቱ በፊት በአካባቢው ነዋሪ የነበሩ የኛ ባላት አውቀው ነበር። ጉዴን ሲነግረኝ በሁለት እጄ ራሴን ይዤ ደርቄ ቀረው። ከየት እንደመጣ የማላውቀው የጥፋተኝነት ስሜት ውስጤን አነደደው። ሽጉጥ ሳይ በመሮጤ እንዳጋለጥኳት ገመትኩ። በርግጥም ሁለት ነበር። ፖሊሱን ለመጋፈጥ በመሞከር ኖሮ በቂ ጊዜ አግኝታ ከአካባቢው መራቅ ትችል ነበር። ወደ ፖሊሱ አቅጣጫ የወረወርኩት ፌስታልም የፍርሃት ነበር። እናም ኢላማውን አልመታም። ፖሊሱ ሩጫውን ሳይገታ የኔንም የፍርሃት ጥቃት ከምንም ሳይቆጥር ካይኑ እይታ ሳትርቅ አሳዶ ነው የያዛት። አይናለም ያደረገችው ነጠላ ጫማ ስለሆነ እንደፈለገች ሊያስወጣት አልቻለም እንጂ አይደርስባትም ነበር። ያማለያ ያችን ከእስር ቤት ያመለጠች ጀግና ትርጉም ያለው እርዳታ ሳላደርግላት ተመልሳ እንድትታሰር አደረግኳት። እስከዛሬም ጸጸቱ አለቀቀኝም። ፖሊሱ እዚያ አካባቢ ምን ይሰራ ነበር? ስለ ኮዱ ደህንነቶች ቀድሞ አውቀው ነበር ማለት ነው? በኋላ እንደተጣራው ያ ፖሊስ መርካቶ አውቶቡስ ተራ አካባቢ የነበረው በአጋጣሚ ነው። ሁለተኛ ፖሊስ ጣቢያ የሚሰራ ተራ ፖሊስ ነበር። የአይናለም መርማሪም አልነበረም። የሴት እስረኞች ቁጥር ትንሽ ስለነበረ ጣቢያ ውስጥ የነበሩ ፖሊሶች ሁሉንም ሴት እስረኞች በመልክ ያውቋቸዋል። በተለይ እሷንና ጥቂት የፖለቲካ እስረኞች ለመለየት ቀላል ነበር። ያለመታደል ሆኖ ሰኔና ሰኞ እንዲሉ እነዚያ ክፎች እድለኞች ሆነው ብዙ ሳይደክሙ ያችን የመሰለች ልጅ መልሰው እጃቸው አስገቧል። ጸሐፊዬ እቤት እንዳላድር የድርጅቱን ዕቃዎች ከቤቴ እንዳወጣ ከአካባቢውም ዞር እንድል ትዕዛዝ መሰል ማሳሰቢያ ሰጠኝ። የት እንደከረመች ሊጠይቋት ስለሚችሉ በስቃይ ብዛት ልትናገር ትችላለች። አሁኑኑ ቤትህን አጽዳ፣ ዛሬውኑ ሌላ ቦታ ሂድ አለኝ። ራሴን በማነቃነቅ እሺ ብየው ተለያየን። ማስጠንቀቂያው ትክክል ነው። አእምሮዬ ማሰብ ስላቆመ እንጂ እኔም ጥንቃቄው አይጠፋኝም። ተመሳሳይ ማስጠንቀቂያም እኔ ራሴ ለሌሎች አባላት በተደጋጋሚ ሰጥቻለሁ። የማትርበት ቤት አላጣም። የአባቴ ቤት አለ፣ ስታዲየም ጓደኛዬ መሐመድ አለ፣ ካዛንችስ ያክስቴ ልጅ ጋሽ ብርሃኑ አለ። ሶስቱም ጋር አልፎ አልፎ ስለማድር መሄድ እችል ነበር፣ ግን የትም አልሄድኩም። የአይና ለምን መርዶ ከሰማው በኋላ የሄድኩት እዛው የማልጸልይበት እስጢፋኖስ ቤተክርስቲያን ነበር። ብቻዬን ማሰብ ስፈልግ ራኤልና እስጢፋኖስ ይመቹኛል። እስጢፋኖስ ቅጥር ግቢ ገብቼ ጥግ ላይ ቁጭ አልኩና እስኪበቃኝ አለቀስኩ። ማንኛውም አማኝ እንደሚያደርገው ስገባ የቤተክርስቲያኑን በር ተሳልሜያለሁ። ሆኖም አንድ ቃል እንኳ ጸሎት አላደረግኩም። አይና ለምን ባለማዳኑም እግዚአብሔርን አልወቀስኩም። በዚያ ዘመን እንደ ማንኛውም ሰው በተለምዶ እግዚአብሔር ያውቃል ካፌ አይጠፋም። ሆኖም ችግሬን እንዲፈታልኝ ለአምላክ ጸልዬ አላውቅም። ደስ የሚል ነገር ሲያጋጥመኝም አመስግኜው አላውቅም። ቤተ ክርስቲያኑ ጭር ብሎ ስለነበር ከሩቅ ያዩኝ አንድ ቄስ መጥተው አጠገቤ ቁጭ አሉና አጽናንተው ለቅሶዬን አስቆሙኝ። ወንድ ልጅ አያለቅስም፣ ካለቀሰም በሆዱ ነው ብለው ተቆጡኝ። ቤተ ክርስቲያን መጥቼ ማልቀሴና እግዚአብሔርን መለመኔን በጣም አድንቀው የችግሬን ምክንያት ጠየቁኝ። ታናሽ እህቴ ሞታ ነው አልኳቸው። በስመ አብ ወልድ፣ ምን ሆና አሉኝ። በእውነትም በጣም ደንግጠው ነበር። ደርግ ገደላት ብዬ ሌላ ቃል ሳልጨምር ደርቀው እንደቀሩ ትቻቸው ቤተክርስቲያኑ ለቅቄ ወጣው። ቄሱ አረጋግተውኛል፣ ለቅሶዬንም አስቆመውኛል። ከቤተክርስቲያን ከወጣ በኋላ በቀጥታ ወደ ቤቴ ነው የሄድኩት። ለምን እንደሆነ ሳላውቀው ሰውነቴን ቀለለኝ። በአግባቡ ማሰብ ጀመርኩ። ረሃብ፣ ድካምና እንቅልፍ ግን እየተፈታተኑኝ ነበር። በጊዜ ቤት ስገባ እናቴ ሁል ጊዜ እንደምትቀልደው ጓደኞች አባረሩ እንዴ አለችኝ። የጨነገፈ ፈገግታ ሳይቻት ገላዬን ታጥቤ ራሴን በደንብ በላሁና ወደ መኝታ ሄድኩ። በጊዜም ተኛው። አንዴም ሳልነቃ ጠዋት ረፋዱ ላይ ነቃው። ለ11 ወይም ለ12 ሰዓት ያህል ሳልተኛ አልቀረውም። ከበላይ የተመከርኩትን ስራ ላይ አላዋልኩትም። የተመከርኩትን ላለመፈጸም እልህ የገባው ይመስል ከዚያ ቀን በኋላ አንድም ቀን ውጪ አላደርኩም፣ እቃም አላሸሸው። ምን እንደምናገር ምን እንደምጠይቀው ጠፍቶኝ ዝም ብዬ አዳምጠዋለሁ። የትንሣኤን ገለጻ ተከትዬ አይና ለምን ሳልኳት። የመርካቶው መናኸሪያ ወለል ብሎ ታየኝ። የትንሣኤ እንባ በግራና በቀኝ ኮለል ብለው ሲወርዱ አየሁ። ምንም አላልኩትም። ታሪኩንም እንዲቀጥልልኝ አልጠየቅኩትም። ትንሽ ቆይቶ በራሱ ሰዓት የአይና ለምን ፍጻሜ ነገረኝ። ከብዙ ጊዜ በኋላ አይና ለም ወደ ወህኒ ቤት መወሰዷን ስሰማ ልጠይቃት ሄድኩ። የሴቶች መጠየቂያ ስፍራ ስደርስ በርካታ ሰው አጥሩን ተደግፎ እስረኞቹን ያጫውታል። ራቅ ብዬ አይኔን ሳማትር አንዲት ሴት እስረኛ ወደ እኔ አቅጣጫ እጇን ስታወዛውዝ አየሁ። ትኩር ብዬ ሳያት አይና ለም ነች። ቤተሰቦቿን እያነጋገረች ቢሆንም እኔ ሳላያት አጥሩን ከመጠጋቴ በፊት አይታኛለች። ፈገግታዋ ልዩ ነበር። እኛ ቤት በነበረችበት ጊዜ በፍጹም ያላየሁት አይነት ፈገግታ። እኔን በማየቷ የተሰማትን ደስታ ከፊቷ ለማንበብ የስነ ልቦና ተመራማሪ መሆን አላስፈለገኝም። መናገር እያቃታት ወደ አጥሩ እንድጠጋ እየደጋገመች ታመለክተኛለች። ሁለት ሴቶችና አንድ ወንድ አጥሩን ተደግፈው ያጫውቷት ስለነበር ቦታ ለቀው ወደፊት አስጠጉኝ። መጨባበጥ አይቻል፣ መተቃቀፍ አይቻል። በአጥር ተለያይተን የሌሎችን ትኩረት እስክንስብ ድረስ እንዴነሽ እንዴነ በመባባል ተጫጫዋል። የቤተሰቦችን ደህንነት እስኪሰለቸኝ ደጋግማ ጠየቀችኝ። እንባ በግራና በቀኝ መውረድ ሲጀምር አጠገቤ የነበረችው የእሷ ጠያቂ ተቆጣቻት። አጥሩ መሃል የቆመችው ሴት ፖሊስ ደግሞ አፍጣ ታየኛለች። ፍቅረኛ ነች ብላ ልትጠይቀኝ የፈለገች ይመስላል። የፈለግነውን ርዕስ አንስተን ለመጫወት ቀዳዳና ፋታ አልሰጠችንም። የሚበቃንን ያህል ስለ ደህንነታችን ካወራን በኋላ አይናለም ጠና ላለችው ሴት ያ የነገርኩሽ ልጅ ነው አለቻት። ከሴትየዋ ጋር ሰላምታ ስንለዋወጥ እንባዋ ስለመጣ ውስጤ መረበሽ ጀመረ። ከዚያ በኋላ መቆየት አልቻልኩም። በቅርቡ መጥቼ እንደምጠይቃት ቃል ገብቼ ተሰናበትኳት። ቃሌን ጠብቄ ደግሜ ሳልጠይቃት እኔም ተያዝኩ። ከዚያም በጣም ቆይቶ ከርቸሌ ታስሬ ስገባ አይናለም መገደሏን ሰማሁ። ነፍስሽን በገነት ያርግልን እህቴ፣ መቼም መቼም ቢሆን አረሳሽ። የዚህን ያልታደለ ትውልድ ታሪክ መስማት ያጓጓል፣ ሆኖም ብርታት ይጠይቃል። ይህ አባ ልጆች ታሪክ ተነግሮ እንደማያልቅ መገመት አያስቸግርም። በእቅዴ መሰረት ልጠይቀው የነበረው ሌላ ርዕስ ነበር። ሆኖም የአይናለም ታሪክ ርዝማኔና የታሪኩ ቅስም ሰባሪነት ከዚያ በላይ ሊያስኬደኝ አልቻለም። እዚያ ላይ ማቆም እንዳለብኝ ስለገባኝ ትንሣኤን በዛው ለመሸኘት ይዤው ወጣሁ።
በመግስቱ ተገናኘን። ከዚያው ጋር በተያዘ ያፓ ሳይሆኑ ያፓ ተብለው ስለተገደሉ ልጆች የሚያውቀው ካለ እንዲነግረኝ ጠየቅኩት። ትንሽ አስቦ ብዙ አሉ ግን እጅግ በጣም ስለሚያሳዝኑኝ ስለበቀለና ስለስለሺ ድንገር አለኝ። በቀለ ከበቀለ ጋር ያንተ ከፍተኛ ልጆች ነን። ከሌላ ቀበሌ እየመጣ እኛ ሰፈር ይውል ስለነበር አቀዋለሁ። ጥሩ ሰላምታኛዬ ቢሆንም ጓደኞች ግን አልነበርንም። በ1969 ዓመተ ምህረት አጋማሽ በኋላ በአንድ ክፉ ቀን የቤተሰቦቹ ቤት በወታደሮች ይወረራል። በአጋጣሚ እቤት አልነበረም አሉ። እቤት ውስጥ የተገኘው ሰው ሁሉ በቀለን ውለዱ ይባላል። አላየነውም፣ የት እንደሄደ አናውቅም አሉ። በደርግ ሕግ የልጁን ዕዳ ቤተሰብ እንዲከፍል ግድ ስለሆነ በሱ ምትክ አባቱን አስረው ይሄዳሉ። ያን ቀን በቀለ ቤቱ ገብቶ እንደነበር የአባቱንም መታሰር መስማቱንና እሳቸውን ፍለጋ ከቤት መውጣቱን ሰማው። በእኛ ሪጅን ክልል ብዙ ጊዜ ስለማገኘው የኛ ባል ነው የሚል ጥርጣሬ ነበረኝ። የተወሰኑ ልጆችን ስጠይቅ በአባልነት እናውቀዋለን የሚል ሰው አላገኘውም። የማውቀው ሰው ስለነበር ያለም አጋነን በየቀኑ ትዝ ይለኝ ነበር። በመጨረሻ በቀለ እጁን ሰጠ ሲባል ሰማው። በዚያም የኛ ባል አለመሆኑ ሙሉ በሙሉ ተረጋገጠ። የኛ ባል ቢሆን እጅ አይሰጥም። በቄ የሚያሳዝን ልጅ ነው። የታሰረው ኢህአፓ ሳይሆን ነህ ተብሎ ነው። እጁንም የሰጠው ለዚህ ነበር። እኔ ኢህአፓ አይደለሁም፣ አባቴን ልቀቁ፣ እኔ መጥቼላችኋለሁ ብሎ ለማዕከላዊ ምርመራ በገዛ ፈቃዱ ሄዶ እጁን ሰጠ። የበቀለን ጉዳይ ያነሳውልህ የብዙ ንጹሃን ዜጎችን ሁኔታ ይወክላል በሚል ብቻ ነው። በርካቶች በዚህ ሁኔታ አንሳራቸውን አይተዋል፣ ለሞትም ተዳርገዋል። እሺ መጨረሻው እንዴት ሆነ? የዋሁና ንጹሕ በቀለ ያየው አሳር ተነግሮ አያልቅም። በማዕከላዊ እስር ቤት ተቀጠቀጠ። የማውቀው ነገር የለም ቢልም የኢህአፓ ዲሲፕሊን ነው በማለት ሊራሩለትም ሆነ ሊምሩት አልፈለጉም። እንዲያውም አባቱ ሊመሰክሩበት ይችላሉ በማለት እሳቸውንም ስለ ልጆ የሚያውቁትን ይንገሩን በማለት በድብደባ የምድር ፍዳቸውን አሳዩአቸው። ሁለቱንም አንድ ላይ አድርገው በአሰቃቂ ሁኔታ ገረፏቸው። ከወራት በኋላ አባትየው ለበሽታ ተዳርገው ተፈቱ። በጥቂት ሳምንት ውስጥ ሞቱ። በዲሲፕሊን የፈረጠመ የኢህአፓ ኮማንዶ ነው ብሎ የማዕከላዊ መርማሪ 50 አለቃ ተሾመ ሞት አስፈርዶበት ከሌሎች የእኛ አባላት ጋር እንዲረሸን አስወሰደው። ቤተሰቦቹ ባያውቁኝም በቤታቸው ሄጄ ለቅሶ ደረስኩ። ከብዙ ዓመት በኋላ ደርግ ከመውደቁ በፊትና እኔም ከእስር ቤት ተፈትቼ አንድ ለማመን የሚያስቸግር ተአምር ተከሰተ። በቀለ ወደ ቤቱ መጣ። ለካስ ከሌሎች 40 አካባቢ ወጣቶች ጋር ሊረሸኑ ሲወሰዱ ከጥቂት ልጆች ጋር ከመኪናው ላይ ዘሎ አምልጧል። ቤተሰቦቹ ለቅሶ የተቀመጡት መንግስት ሞቷል ብሎ እንዲያምን ነበር። ገዳዮቹ በመኪና ላይ ያመለጡ ልጆች እንዳሉ ቢያውቁም እነማን እንደሆኑ አያውቁም። ልጆቹን ያስመለጠው ምናልባት ያደፈጠ የኢህአፓ ጦር ነው በማለት በድንጋጤ ቀሪዎቹን በፍጥነት ከረሸኑ በኋላ በግሬደር አፈር አልብሰዋቸው ከአካባቢው ራቅ ብለው ቆዩ። ከብዙ ዓመት በኋላ ያውም ደርግ እያለ እንዴት ተመልሶ መጣ? በቀለ ከተደበቀበት የተመለሰው ልትረሽኑኝ የፈለጋችሁት በስህተት ነበር፣ ኢህአፓም አልነበርኩም ብሎ ለደርግ እጁን ለመስጠት ነው። ትቀልዳለህ? ለመሆኑ የት ነበር የከረመው? የምን ቀልድ? እውነቴን ነው። ገጠር ነበር የኖረው። አግብቶ ልጅ ሁሉ ወልዶ ነበር። እጅንስት ብሎ ያሳመነው አንድ ዘመዱ ነው አሉ። ብዙዎች ደርግን አያውቁትም። ለዚህ ነው እንዲህ አይነት እጅንስት ስህተት የሚሰሩት። ለማንኛውም በቀለን እጅ ሊሰጥ ከመጣ በኋላ ራሱ ፈልጎኝ በአካል አግኝቼዋለሁ። አብረን ምሳ በልተን ቡና ጠጥተን ብዙ ተጫውተናል። በጨዋታችን መሃል እኔን ማግኘት የፈለገበት ሁለት ምክንያቶች እንደሆኑ ገባኝ። የመጀመሪያው ከሱ ጋር ስላመለጡት ልጆች የማውቀው ነገር ካለ እንድነግረው ፈልጎ ነበር። ስማቸውን እየጠቀሰ የት ነው ያሉት እያለ ደጋግሞ ጠየቀኝ። ምንም እንደማላውቅ ነገርኩት። አላመነኝም። ስለ ድርጅታችን አሰራር ስለማያውቅ አልፈረድኩበትም። በሱ ቤት አዲስ አበባ ውስጥ ያለ ኢህአፓ ሁሉ በስም ጭምር ይተዋወቃል። በመሃል የጓደኛዬን የአባይነህን ስም ጠቀሰልኝ። አባይነህ የሚባል የወሎ ሰፈር ልጅ እንዴት አታውቀው አለኝ። እናስ ስለው ከሱ ጋር አብሮ እንደነበርና እንደተገደለ ነገረኝ። አባይነህ እንደሞተ አውቃለሁ። ሊያወራልኝ የፈለገው ስለ አባይነህ የስቃይ አሟሟት ነው። ያንን ደግሞ መስማት አልፈልግም። ስለዚህ ያስቆንኩት የገዛ ጓደኛዬን የሰቆቃ አሟሟት የምሰማበት አቅም የለኝም። አባይነህ ከበቀለ ጋር ታስሮ እንደነበር አላውቅም ነበር። በቀለ በዚያን ቀን ስለተረሸኑት ልጆች ማንነት ሳልጠይቀው ነው የነገረኝ። አብረው ስላመለጡትና ስለማላውቃቸው ልጆች በስም እየጠቀሰ ነገረኝ። የእናንተ ልጆች ጎበዞች ነበሩ፣ የአባ ያቸንፋል እያሉ ነው የሞቱት እያለ አወራኝ። ያ ሁሉ ወጣት ሲረሸን እንዳየ ነገረኝ። ከዚያም ልጦ ያን ሁሉ ዓመት የት እንደነበር ሳልጠይቀው አጫወተኝ። እሱ ሲያወራ አይኔን ከአይኑ ላይ ሳልነቅል ነበር የማየው። ዝምታዬ ለሱም ሳይገርመው አይቀርም። ምናልባት መቃብር ፈንቅሎ የወጣ ሰው ሌሎችን ዲዳ የማድረግ አቅም ይኖረው ይሆን አላውቅም። ስለአባነቴ ቀድሞ ሰምቶ ስለነበር መሰለኝ ያን ሁሉ አጫወተኝ። ከሌሎች አባዎች እኔን ለምን እንደመረጠኝ ግን አላውቅም። ሌላው እኔን ማግኘት የፈለገበት ምክንያት ኢህአፓ አለመሆኑን ማስመስከር የሚችለው እንዴት እንደሆነ እንዳማክረው ነበር። በሱ እምነት እንደገና እጁን ቢሰጥም መንግስት አላመነውም፣ ኢህአፓ ነህ ብሎ ይጠረጥረዋል። ስለዚህ ይህን የመንግስት ጥርጣሬ እንዴት አድርጎ ማጥፋት እንደሚችል የኔን ምክር ፈልጓል። አንድ ኢህአፓ የሌላውን ኢህአፓ መሆን መመስከር ይችላል፣ ያውም አብሮት ከሰራ ብቻ። ከዚያ ውጭ ግን አንድን ሰው ኢህአፓ አይደለም ብሎ ማረጋገጥ እንደማይቻል አሰራራችንን በመግለጽ ላስረዳው ሞከርኩ። መርማሪዎች የሚቀበሉት ከሆነ በሚኖርበት ቀበሌ ታስረው የተፈቱ ልጆችን ፋይል እንዲያዩና ስሙ እዚያ ውስጥ አለመኖሩን እንዲያረጋግጡለት እንዲጠይቃቸው ጠቆምኩት። በቀለ ይኖርባቸው የነበሩ ሁለት ቀበሌዎች ውስጥ ስሙ እንደሌለ ተጠይቆ መረጋገጡን ነገረኝ። ታዲያ ምን እንደሚፈልጉት ጠይቀው ምንም እንዳልገባው ከአካባቢው እንዳይርቅ መታዘዙንና በአይነ ቁራኛ እንደሚጠብቁት ነገረኝ። በቀለ ያልገባው ነገር አለ። አስገዳዮቹ እናም ሳለቃ ስህተታቸውን ማመን አልፈለጉም። ስለዚህ ወሬው ከመዛመቱ በፊት በቀለን ምክንያት ፈልገው እንደገና ሊገሉት ፈልገዋል። እሱ ግን ኢህአፓ አለመሆኑን ማስመስከርና እነሱን ማሳመን ነበር የሚፈልገው። በእውነት ከሆነ እሱን ለመርዳት ማንኛውንም ነገር አደርግ ነበር። ሆኖም ምን እንደማደርግለት ግራ ገባኝ። እንደ መፍትሄም የእኛ አባል አለመሆኑን የሚኖርበት ቀበሌ የነበሩ የኢህአፓ ልጆች ሊመሰክሩልህ ይችላሉ አልኩት። አንድ ሁለቱን በስም ጠቁሜ ደጋግሜ ነገርኩት። እምቢ ካሉት እኔም ላነጋግራቸው ፈቃደኛ እንደሆንኩ ነገርኩት። በደስታ ፈነደቀ። ደስታውን እንዳልበረዝበት እንጂ ፍንደቃው አላስደሰተኝም። በእኔ ግምት የማዕከላዊ መርማሪዎች بكالا إحبا اندهوننا ليهونم اندم مايشل كادمو أو قوال بكالا جن من اندفل لقوال قباوم انهم يالترقا قطعون جمتين نقرري لرب شوال فلقوم فمجرشا عند تياكي طيبكت لمن اندهنا اجون اندهتتار عون قلوم نقر الفوال إحبا امتفتوال تاسرو يتفتو إحباوش ينسوا بالا لمونين يمسكروا لينيا تدبكي يتساككو منور الفلقكم نتغسوكوني منور الفلقاء اللو بيجينو علي أتكريك نايت ويج ملسال ستاوتم يحبا يحبالاتون يتم زرزر بتلك فايل صفو يسكمة مسلوطان يوهن نتواصل زني يدرقن تشكالينا كفات لسو منقر ليش لنطا متأستماريش لم يونبين الموكر كتم من عينات مكاري عند الصفاته ماوك فلقاله من نول لو دقاق الناس بيتوكت يماوكو سوكونا اندال تراو فريكينو لمن نيوم ينقركو تنزدي سرالي ماولون تمل سومتوين قرينيال بيجي سبك لكا ما تلاي وستو السوطان يا نصوه يا مسكين يا يوه نسوهنتو إيتاوكا درد سيوتكناو يتفتاو من دنو مسنقرين من أين تقفناو بكي ما تلاوي تسر بيت ينبرون ينسوكو كاميستر يوكال يحبا تلال نبرم بكالستن ينت لي مسكري تلال كرشانو بفيت كما كنازلو بعملتم የጀምላውን ግድያ ከተደበቀበት ቦታ ሆኖ አይቷል የሚስተር ደርክ በስልጣን ላይ ኖረ ማልኖረ መውጣት የለበትም በቀለ ይህን ግድ ይዞ ህብረተሰቡ መሃል መኖር የለበትም እናም እንደገና መታሰር ያለበለዚያም መገደል ነበረበት ትግነቱ እነዚያ ክፎች ብዙ ሳይቆዩ ወደቁ እሱም ተፈታ ያልገደሉትም ቀን ሲጠብቁ መሰለኝ ለማንኛውም እንዲደበቅ የፈለጉትን ታሪክ በቄ ለህዝብ አሰማው በጣም የሚያሳዝን ልጅ ነው ያ ድጋሚ እስርና መከራ አልበቃ ብሎ ብዙም ሳይቆይ በድንገት ታሞ ባጭር ተቀጨ የሆኑ ሰዎች መርዝ ሰጥተውት ነው ይባላል ነፍስ በሰላም ትረፍ በቄ ሰነነጋገር ለቂቃዎች አለፉ ሁለታችንም በሐሳብ ተውጠን ነበር ያንዳንድ ሰው ጣፈንታ ይገርማል አምላክ ሰዎችን ለስቃይ ብቻ ለምን ወደዚህ ምድር እንደሚያመጣቸው የሚያውቅ ይኖር ይሆን አልኩ ለራሴ ስለዚህ በል ስለ አንድ የሰፈሬ ልጅ ላውራህና ለዛሬው ይብቃ እኔ ተሰረ ብዙ ሳይቆይ ንጻር ምጃ በሚባለው የደንመ ነፍስ ግድያ የሰፈሬን ልጅ የጓደኛዬ ታላቅ ወንድም ስለሺ ሸቴን የቀበሌ 18 አብዮት ጠባቂዎች ገደሉት ሞቹ ስለሺ ይሃባባል አልነበረም ምናልባት የኛን ጋዜጣ አንብቦ ሊሆን ይችላል ያንንም እርግጠኛ አይደለሁም ከዚህ ውጪ ግን የኛ ባል እንዳልነበረ እስር ቤትም ሆነ ከተፈታም በኋላ ሁሉም የኛ ልጆች ነግረውኛል አንድም ሰው የኛ ባል ነው ያለ የለም ስለዚህ ብሩጭን ቅላት የነበረው የአየር መንገድ ሰራተኛ ነበር ጭምትና ተወዳጅ ልጅ ነበር እማማ አይኔነሽ የእናቴ የቅርብ ወዳጅ ልጃቸው ከሞተበት ቦታ ላይ አፈር እየዘገኑ ወደ ሰማይ እየበተኑ ፈጣሪን ፍረደኝ እያሉ ሲጠይቁ የተፈሰው ሁሉ ያውቃል ሞቱ ያከባቢውን ህዝብ ስም ሰብሯል ስለሽን መግደል ለምን እንዳስፈልጋቸው ማንንም አያውቅም የተማረ ስለነበር በመቅናት ገንዘብ አለው ብለው በመጓጓት የገደሉበትን ምክንያት እነሱና ፈጣሪ ብቻ ናቸው የሚያውቁት የክፋታቸው ክፋት ከዋናው የቦሌ መንገድ ጀምረው ሲከተሉት ቆይተው ናቱ ቤት በራፍ አካባቢ ነበር የገደሉት ነፍስን በገነት ያኖርልን ስለሺ የትኛው ደስ ልብ እንደማይሰብር መለየ ተቃተኝ። የጠየቅኩት ሁሉ ዞሮ ዞሮ ህሊና ወደሚረብሽ ትምዳሜ ነው የሚመራው። አንዴ ጀመርኩት ጉዳይ ሆኖብኝ ነው እንጂ ላቆመው ሁሉ ዳብቶይ ነበር። አንድ ወር ያህል አመንትቼ ነው እንደገና ጨዋታችንን የቀጠልኩት። ምዕራፍ 10 የኛ ነገር። በተቀጠርንበት ዕለት ስንገናኝ የቆምንበትን የትረካ ርዕስ ባስታውሰውም ስለ ሌሎች ተመሳሳይ ልጆች እንዲያወራኝ አልፈለግኩም። በእቅዴ መሰረት ወደሚቀጥለው ርዕስ ገባው። ስለሚሳደዱ ልጆች መጠለያ ቤት፣ ህዝብ በተሰበሰበበት ቦታ ለምሳሌ በቲያትር ቤት፣ በእድርና በለቅሶ ቤት እየተገኙ ስለሚያደርጉት ቅስቀሳ፣ ባንዳ ለሚሏቸው ሰዎች ስለሚሰጡት የማስጠንቀቂያ ደብዳቤ በተመለከተ ጠየቅኩት። እስቲ መጀመሪያ ስለ መጠለያ ቤቶች ጉዳይ አጫውተኝ አልኩት። እድር የሚታደኑ ልጆች አልፎ አልፎ በራሳቸው ጥረትና ምርጫ ራሳቸው መጠለያ ፈልገው ይደበቃሉ። ፎቶግራፋቸው የተበተነና ቁልፍ የበላይ ሰዎች ከሆኑ ደግሞ ወደኛ አይመጡም። በዋናው ፓርቲ አማካይነት ይመስለኛል የሚጠለሉት። በግላቸው የሚደበቁ ልጆች አካባቢያቸውን ቢቀይሩም ከከተማ ሳይወጡ ራሳቸውን ቀይረው መደበኛ ስራቸውን ይሰራሉ። ኋላ ላይ እንደተጻፈው ሁሉም የኢሃፓ መስራች አባላት ተፈላጊዎች ነበሩ። ለምሳሌ ዶክተር ተስፋዬ ደበሳይ ራሱን እስከጠፋበት መጋቢት 1969 ዓመተ ምህረት ድረስ ቁጥር 1 ተፈላጊ ነበር። ሆኖም ከአዲስ አበባ ሳይወጣ ስራውን ይሰራ ነበር። በሌላ አካባቢ ስላለው የመጠለያ ጉዳይ ዝርዝር መረጃ የለኝም። በእኛ ሪጅን ግን የሚፈለጉ ልጆች ለጊዜው የምናስጠልለው ከሞላ ጎደል በሶስት ቤቶች ውስጥ ነበር። ስቴዲየም፣ ሜክሲኮና ኦሊምፒያ። ያም ሆኖ በአንድ ወቅት መጠለያ የነበረ ቤት ሌላ ጊዜ በተለያየ ምክንያት ግልጋሎቱ ይቆማል። ለምሳሌ ቤቱ በመንግስት ትኩረት ውስጥ ይገባል፣ ወይም ባለቤቶቹ በራሳቸው ምክንያት ማስጠለል ይሳናቸዋል። ስታዲየም አካባቢ የነበረ አንድ አፓርትመንት ላይ የሚያስጠልለው የኛው አባል ነበር። ስለሱ ባለፈው ነግሬሃለሁ። ልጁ የሚኖረው ከወንድላጤ ወንድሙ ጋር ነበር። ወንድሙ ለወራት የመስክ ስራ ላይ ስለሚቆይ ቤቱ ነፃ ነው። አዲስ አበባ ሲመጣ ግን ለሳምንታት ያህል ስለሚቆይ ቤቱ ግልጋሎት ያቆማል። ሜክሲኮ አካባቢ የነበረው መጠለያ ደግሞ ወዳጅ ዘመድ የሚበዛበት ቤት ስለነበር ባለቤቶቹ የራሳቸው እንግዶች ከመጡባቸው ማስጠለል ይቸገራሉ። በኦሊምፒያው ቤት ማስጠለል የሚቻለው ሴት ከሆነች ብቻ ነበር። ቤቱ በቂ ትርፍ ክፍል ስላልነበረውና ሌሎች ቤተሰቦችም በግቢው ውስጥ ስለነበሩ ለወንድ ልጅ አይመችም። ሰው ማስጠለል ስንፈልግ ለሚያስጠልሉት ሰዎች በቅድሚያ ይችሉ አይችሉ እንደሆን ጠይቃቸዋለን። የተለየ ሁኔታ ካላጋጠመን በስተቀር ባለቤቶቹን ሳንጠይቅ አንወስድም። የበላይ አካላትም እንዲሁ መጠለያ የሚፈልጉ አባላት ሲኖሩ ማስጠለል ይቻል አይቻል እንደሆን ይጠይቁናል። ቤቱን አጣርተን ይቻላል ስንላቸው እንደ ሁኔታው በዚያው ዕለት ወይም በማግስቱ ኮድ ይመጣልንና ልጆቹን ተገናኝተን የሚቆዩበት ቤት እንወስዳቸዋለን። በመጠለያ ጉዳይ ላይ ከተሳተፍክ እስቲ ሁኔታውን ሰፋ አድርገህ ንገረኝ። መጠለያ ቤት ውስጥ እንዴት ሆነው እንደሚቆዩ። መጠለያ ፈላጊዎችን ልጆች ሳገኛቸው ከሰላምታና ከማበረታታት ውጭ ዝርዝር ነገር አልጠይቃቸውም፣ አላወራምም። እነሱም ምንም የሚነግሩኝ ነገር የለም። ግፋቤል ስለ ቤቱና ስለ ሰዎቹ አጠር ያለ ነገር ነው የምነግራቸው። ስማቸውን አይደለም የኮት ስማቸውን እንኳን አላውቅም። የኔንም እንዲሁ የቀድሞ አድራሻቸውን አላውቅም። የትኛው እርከን ይሰሩ እንደነበርም አላውቅም። በመጨረሻም ቤቱን ለቀው ከሄዱ በኋላ ከማን ጋር እንደሚገናኙና ወዴት እንደሚሄዱም አላውቅም። አጠቃላይ ዝርዝር አልጠይቅም፣ ብጠይቅም የሚነግረኝ የለም። ይህ የኢህአፓ የማይጣስ የሥነ ምግባር ሕግ ነው። አስጠላዮቹን ባውቃቸውም ስለ ልጆቹ የማውቀው ነገር ስለማይኖር አፌ ላይ የመጣልኝን ምክንያት ነው የምነግራቸው። ሰዎቹ ልጆቹን ማስጠለል ብቻ ሳይሆን ምግብም ይሰጧቸዋል። ብዙ ቀን የሚቆዩ ከሆነ ግን ከድርጅቱ ገንዘብ ተቀብዬ ለሚጠለሉት ልጆች እሰጥና እንደሚሆን ያደርጉታል። በመጨረሻም አባላቱ ከከተማ እንዲወጡ ወይም ቤት እንዲቀይሩ ሲፈለግ ከበላይ የሚላከውን ኮር ተቀብዬ እሰጣቸውና ይሄዳሉ። በዚህ ሁኔታ በርካታ ልጆች ተስተናግደዋል። አይናለም ላይ ከደረሰባት አደጋዎች በኔ በኩል የተጠለሉ ልጆች ችግር አላጋጠማቸውም።
ግን አኮ የመረጥልን ነው ደግመን ከመረጥነው የተየምልን ነው ደግመን ከተየምልን ያለምልን ነው ሽበጎ ካለ መዳነት ታጫን ጅመርትማ ሞልቶ ነው ወይ ቆይትኩ እነሳት እንጂ በኛ ሲሳለቁ ዘመናዊ መኳንንት ዘመናዊ መሳተ እናንተ ጌቶቹ እንግዲህ አይመችም እናንተ ላሽታችሁ መጥቶብን ነው እንግዲህ አመጣ ምንና ገፋፋችን አያጣ ለናት መጣት ያለኛ ነው ምንመጣ ብድር መስቀራ ለምረዳ ታጣ አልበላ ነው ለም ከተን ተሳየነ የናን ቢተባሃን ደናን ታማርኛ በሚጮህን ታከተ ያልተማርነኛ ሰላም ታለመስተስ እጅ ደጓላችሁ እጅ ፍጣላችሁ እጅ ፈተ ሰላም ወታባት አልቆየንም እንዳና ዘነበሰ ዝናራችን አገ ዝናር እንዳንፈታ ትቁጠበቀብ አሁን ገበኑን ፍጣላችሁ እንምደሰሰዱ ራሳችን ፀሐይችን የሚያንገበግብ እናንተ ትይዛችሁ አለቆችን ክላ የማያታስብ ምንኛ ይገርማ ዳብጅልን ስራ እንደጋብግራዛኒ ሆነ ወግዚት የንዲናውቅ ያመው ፍርድ የመንቸ ነጻነት ማሰራ ሰንሰለት ምንኛ ስራ ምንኛ መንግስ መሰረቱ ተረነት መቃብር መሆኑ መታልቂ አራግርግዳ ውሃ መቅፈት ማቀ የሚልክ ጉግናን ጉግ ካህናት ተፈ እንደመርግ ወንኔ መጣቀጫ እንደተሰነት ባንዳ ጥሮ ሳረገርብ መጥጠፍ ከለላት እንባት ይጀቀጀቅ እንዳትናት የህፃናት ያኖሩት መደየን እንጂ ሁነን እንደ ቁንጫ እንደበኔ ማቀር 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 የትም ማቀር በብስ የአየር የዋህር ሀሳችን ተከተከ ተከመደ አርካል ህሊና ላይ ማሰሩ ሁኔ ተፈጽሞ የጥንት አላለፈ ያለውን ታድሞ ቆሽት ድብን ስል ተራግሞ ተራግሞ የህይወት ምልክት የነሱ ጠብሳ ሀገር አክስሞ ምንኛ ተገበገመን ምንኛ ተቆለመጠን አየር ለጎራችን ዘቆሞን ላፋችን አርብያ በየቦታ ሰንተርያ አላህ አንዲት ምራት መስቀል አገረ ምድም ህያ ያለውታ ውህደ ሰማስረዝመ አመት ሲለቀቅ እንደጎማ ሞትና ገንዘብ አብቅለ ባልመሻል ነጋ ተጣልተው የሚገላግል ጠፍቶዳኛ አገር ሆነ ህመምተኛ ጋላዊ ሄድ መጋኛ ከደደቢት የመጣ ቁራኛ አዚም ጥሎብን አደንዛሽ በፍጋችን አዛዥ በረሳችን አዛዥ በእጅጋችን አዛዥ በአምራችን አዛዥ በአሳባችን አዛዥ በቤታችን አዛዥ በንብረት ሁሉ አዛዥ በልጅ አዛዥ ዴሞክራሲ ቀላ ተጨማልቃ በእጅ ነፍስ ተቀራምታ ስትል ብርሽ ብርሽ ወይ የኢትዮጵያ ህዝብ የአርበኝነት ልብሳን የጀግንነት መዝገብ ተሰራ ሰባትን ነበር ሰልቆብ ዘራ ህዛብ አርሶ አደሩ ታልቦ ላላደር ተጠምቆ ሐውልቶች ተተክለው ከሩቅ የሚጠሩ ህንፃዎች ተሰርተው ከተራራ የሚፎካከሩ ከምጣት በኋላ ባለ ንጎኖ ዓለም የሚያውበት ምግብ ሰርቶ አደሩ የእናንተ ነው አሉን ምርቱ ክሎ ግብሩ ባለጠጋ ሆነው እነሱ በጠሩ የእናንተ ነው አሉን ሞገስና ክብሩ እነሱ ያጌጡ እነሱ ያማሩ የእናንተ ነው አሉን ክብርና ሞገሱ እንደ ተነታገሱ እንደ ሊወደሱ መንጋ ፋሽስት ጉልቻ ቃላቸው አንጡ ስጡ ብቻ ቋንቋቸው አንድ አንጡ ብቻ አስቀድሞ ብቻ ዛቻ አርቲ ውርቲ ለጌቻ አንጡ 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 ነጋ ጠባ ሰወጡ ሰማዩቱ ምድር ሰወጡ አገር ምድር ሳር መረዳን ባጡ ብቻ ውርትን አንጡ እህብላቸው አንጡ በራችንም ፈጠነ ጉልበታችንም ከሰከስነ ወረት ቤታ ዋጠጥነ ይላታታን ጣያልነ አገርኛ መስሎነ ሀገር ያደረን መስለነ ልጅና ታድግ ብለነ ክብራችንን ፈጠነ ሀፍረት ተቀበለነ የታሪካችንን የርካሽ ነገርነ አሜን አሜን ብለነ ስንከፍልበት ጊዜ የተባለ ግብር ይጠይቀን ገባ በምድር ላይ የልጅ ግብር ልጅ ከገበርን ምናምን ቀረን ከሀገር ቀልድ በዛ ብዙ በዛ አደረጉን አሻንጉልት ኢትዮጵያችን እያጣናት አለባሉን እናንተ ናት የሰርቶ አደሩ ነው አገር እንደታ በዛ ሰሞኑ ስንላክኑ ስንካለ ታይታላሉ ድካ አጋዚ ጠረ ሲከበር ንታጎዘ ስለጋ ንቀዘበ አገር ተፍታ እንዴ ሲከር በአንድነት ተነስተን ካለጣ ናፈሳ ሀገር አትገኝም ወይም ፈርጦ የምነሳ ተነ ደስ ለኮት ሀገር ሲጨስ የአባት ታሪክ ዳዋ ሳይለም በዛው ሳይጠፋ ሳይረን ተነ አረ ተነ እሽን ተዋት እዛ ትንደድ ከፋሽስቶች ጋር ትሞዳሞት እንድኝናት አንተ ዘመድ የገድና ክንፍ የጎበዝ ክንፍ የሰንጀት ታጋይ ጦር እንድኝናት አንተ ዘመድ እሷን ይዘው አሻውጣ ላሻውረድ ለትግል ንበር ለትግል መንገድ የፈላ ሰሊ ፈላ ሰው ፋሽስት ግራዣኒ እንግዲህ ይህ ለካኝ ላላሰነ ከታኒ መደዘን ተራነው እንዳሳ ተማሪ ተነ ተነ ቤት ስትተኮስ ቤት ሲጨስ አገር ስትሆን ማሰረ ሰው ሲቀቀል እንደ ንፍሮ ጎርናባቸው አልቀም መስመራቸው ብልጠትን አስፍንባቸው የአንበሳ ልጅ ክርንቹ ሲገርም እንጂ ደግነቱ ሲደራማ ሲነኩቱ እንፈዛ አለም ንጋቱ ድብልቅልቅ ሲል መሬቱ ወንና ፍርሃት ሲማገቱ የጀግና ልጅ የጠዋቱ አገዳው ምነይ እንዳባቱ የፋሲስት አብነት የላንድ አደራ መቅፋቱ የማይታጠፍ እምነቱ ተረት ተለስ በፋሲስት አለም ጋር ትጠበል ይደረሃል ድሩ ይደረሃል ድሩ ተመሸገበቱ የአባቱ ጀግንነት ኩራት እና ክብሩ ተመሸገበቱ የእናቱ ጀግንነት ኩራት እና ክብሩ ቦታን ሳንቶ እንታውስ መጆጆ ሁሉ ላይ ታሪክ ሞገስ የሚሰጥ ጠግሩን ተቀሳው አየሩን ይዳሰው አማጠቅስን ጠዳሉን አፋልከው ይመርም ብላ አንዱ እስኪ ታደቅለ ያካል በለማ ምድሪ ስናወዳ ታግስ ሽጥ እስኪ ነው ፈልካይ ህን በእናት ጎራ አባቴ ከ አመሻሽበት ያድሩበት ቦታ የፋሽስት እንግዳ መሳለይንታ ስጋችንን ኮመኮመ ያማረውን አጣጣመ ምን ቀረን ከበረታ ቤቱ ይሄድ እንጂ ምንድነው ዝምታ እየዘለን ይቃል ከሆነ ሽምታ አድርሰው ከደደቢ ሰዳ ሰዳ ፈታ የኛማ ባለንቶች ተክሳጣ ገባቸው ሙጥክርናችንስ መቸጠቀማቸው ግንባር የሚፈሩት ብርኪና ስጋቸው ግንባር ህና ታያቸው ምግባር ህና አስተምራቸው አይታክቱ ፋሽስቶች ታሪክ ይመርምሩ የቆየ ቀደ ያገር ልቦና ምሁር ከማህየም ለፋሽስት ሲሰግድ ለባንዳ ሲሳለ አልታየ አልተሰምቶም አልተጠፋም ተነስ ተነስ አረ ተነስ ደስ ለኮሰ ሀገር ሲጨስ የአባት ታሪክ ዳዋ ሳይለብስ በዛው ሳይጠፋ ሳይደመሰስ አረ ተነስ ደስ ለኮሰ ደስ ሲጨስ አገር ስትሆን ማሰረ ሰው ሲቀቀል እንደ ንፍሮ ጎርናባቸው አልቀም መኮራቸው ብልጠትን አስፍንባቸው የአንበሳ ልጅ ክርንቹ ሲገርም እንጂ ደግነቱ ሲደራማ ሲነኩቱ እንፈዛ አለም ንጋቱ ድብልቅልቅ ሲል መሬቱ ወንና ፍርሃት ሲማገቱ የጀግና ልጅ የጠዋቱ አገዳው ምነይ እንዳባቱ የፋሽስት አብነት የላንድ አደራ መቅፋቱ የማይታጠፍ እምነቱ ተረት ተለስ በፋሽስት አለም ጋር ትጠበር የእኛማ ባለንቶች ተክሳጣ ገባቸው ሙጥክርናችንስ መቸጠቀማቸው ግንባር ነው የሚፈሩት ብርኪና ስጋቸው ግንባር ህና ታያቸው ምግባር ህና አስተምራቸው አይታክቱ ፋሽስቶች ታሪክ ይመርምሩ የቆየ ቀደ የአገር ልቦና ምሁር ከማህየም ለፋሽስት ሲሰግድ ለባንዳ ሲሳለ አልታይቶ አልተሰምቶም አልተጠፋም ተነስ ተነስ አረ ተነስ ደስ ለኮሰ ሀገር ሲጨስ የአባት ታሪክ ዳዋ ሳይለብስ በዛው ሳይጠፋ ሳይደመሰስ አረ ተነስ
ለላ ፕሮግራማችን በዚህ ተናከካን ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ